ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡ ጥር 28 ቀን 2017 ዓመተ ምህረት ዝግጅታችን ጀመረ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በጦርነት የዳሸቀችውን ጋዛን ዩናይትድ ስቴትስ ትይዛለች ሲሉ ተናገሩ። ዝርዝር ዘገባ አለን። ወደ ኢትዮጵያ ጉዳይ ስንመለስ ደግሞ በአፋር ክልል የሚገኙ ነዋሪዎች በጅቡቲ ባደረሰችው ድሮን ጥቃት ተጎድተናል ሲሉ ለአሜሪካ ድምጽ ተናገሩ። የዚህን ዘገባ ዝርዝር ይኖረናል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። እንግዱ ወልዴ ከዚህ ከስቱዲዮ የምሽቱን ከተለያዩ ቦታዎች የተጠናቀሩ የዓለም ዜናዎች ሊያሰማችሁ አጠገቤ ይገኛል። ስርጭቱን ከስቱዲዮ በማቀናበር ኤልያስ አስማረ በመምራትም አብሮን አለ። እስከ ምሽቱ 4 ሰዓት አብረናችሁን ቆያለን። አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአትቪዮ አማሪክ የፌስቡክ የቀጥታ ስርጭት እያስተላለፍን እንገኛለን። በዛም ተከታተሉ። አሁን ለዓለም ዜናዎቹ ቦታውን ለቀቀ።
በድጋሚ እንደምን አመሻችሁ። አሜሪካ ጋዛን በባለቤትነት መያዝ ትሻለች ሲሉ ትራምፕ መናገራቸው፣ የትራምፕ አስተዳደር በመላው ዓለም የሚገኙ የአሜሪካ ዓለም አቀፍ ልማት ድርጅት USAID ሰራተኞች ስራ እንዲያቆሙ አዘዘ፣ ለኤችአይቪ ሕክምና የሚሰጥ እርዳታ እንደማይቋረጥ አሜሪካ አስታወቀች፣ እንዲሁም በስዊድን አንድ ግለሰብ በትምህርት ቤት ውስጥ በከፈተው ተኩስ 11 ሰዎች ተገደሉ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ። ፕሬዚደንት ዶናልድ ትራምፕ አሜሪካ ጋዛን በባለቤትነት መቆጣጠር እንደምትሻ ዛሬ አስታውቀዋል። ከዚህ ቀደም ፕሬዚደንቱ ጦርነት ባፈራረሳት የሰርጥ ውስጥ የሚኖሩ ፍልስጤማውያን ወደ ጎረቤት ዮርዳኖስና ግብጽ ሄደው እንዲሰፍሩ ሐሳብ አቅርበው ነበር። የፍልስጤም ራስ ገዝ ግብጽ፣ ሳውዲ አረቢያና ሌሎችም የአሜሪካ ሸሪኮችም ሆነ ወዳጅ ያልሆኑ ሀገራት የትራምፕን ሐሳብ ተቃውመዋል። ያነጋገርኳቸው ሰዎች በሙሉ አሜሪካ ጋዛን በባለቤትነት ትያዝ የሚለውን ሐሳብ ወደውታል። ድንቅ የሆነውን ስፍራ በማልማትም በሺ የሚቆጠር የሥራ ዕድል ይፈጠራል ብለዋል ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር በመሆን በዋሽንግተን ላይ በሰጡት ጋዜጣዊ መግለጫ። ኔታንያሁ በበኩላቸው ዋናው ግባቸው ሐማስ በእስራኤል ላይ ስጋት መፍጠር እንደማይችል ማረጋገጥ ቢሆንም ትራምፕ ግን ግቡን ከፍ አድርገውታል ብለዋል። ታሪክን የሚቀይር ይመስለኛል፣ ይህን መንገድ መከተል ጠቃሚ ነው ሲሉም ተደምጠዋል ኔታንያሁ። በ15 ወራት ጦርነት የፈረሰውን ስፍራ ለመቆጣጠር ያላቸውን እቅድ ዝርዝር ትራምፕ አላሳወቁም። የአሜሪካ ወታደሮችን መላክም ከአማራጮች ዝርዝር ውስጥ አለመውጣቱን ትራምፕ አስታውቀዋል። አስፈላጊ ከሆነ እናደርገዋለን፣ ያንን ስፍራ ይዘን እናለመዋለን ብለዋል ትራምፕ። የትራምፕ አስተዳደር በመላው ዓለም የሚገኙ የአሜሪካ ዓለም አቀፍ ልማት ድርጅት USAID ሰራተኞች ሥራ እንዲያቆሙ አዘዋል። ላለፉት 60 ዓመታት በመላው ዓለም ረሃብን በማስወገድና ለትምህርት ከፍተኛ የገንዘብ ድጋፍ በመስጠት የአሜሪካንን ደህንነት ሲያስጠብቀው የቆየው ድርጅት የመዘጋት ዕጣ ገጥሞታል። የትራምፕ አስተዳደር ለአሜሪካ ዓለም አቀፍ ልማት ድርጅት ሠራተኞች በኢሜይል በላከውና በድርጅቱ ድረገጽ ላይ በሰፈረው መልእክት ነው ውሳኔውን ያስታወቀው። የትራምፕ አስተዳደር ባለሥልጣኖችና የመንግሥት መሥሪያ ቤቶችን ቁጥርና ሠራተኞችን በመቀነስ የተቋቋመውን ዳጅ በመባል የሚታወቀውን ቡድን የሚመሩት ባለጸጋው ኢላን መስክ የእርዳታ ድርጅቱ ለውጭ አገራት የሚያውለውን ገንዘብ እንደ ብክነት እንደሚቆጥሩት ተመልክተዋል። ትዕዛዙን ከአርብ እኩለ ሌሊት በፊት ተፈጻሚ የሚሆን ሲሆን ሥራቸውን እንዲቀጥሉ ከሚፈለጉ ሠራተኞች ውጪ በመላው ዓለም የሚገኙ ሌሎች የድርጅቱ ሠራተኞች ወደ አሜሪካ ለመመለስ 30 ቀናት ተሰጥቷቸዋል። ሥራቸውን እንዲቀጥሉ ከሚፈለጉ ኮንትራክተሮች ውጪ ሥራቸውን እንዲያቆሙ እንደሚናገራቸውም ታውቋል። የተቀረው የድርጅቱ ሥራም በአሜሪካ የውጭ ጉዳይ ሚኒስቴር ስር እንዲጠቃለል እንደሚደረግ ተገልጿል። ትራምፕ ለውጭ የሚሰጥ እርዳታ እንዲቆም ማድረጋቸውን ተከትሎ በመላው ዓለም የሚገኙ የድርጅቱ የአገር ውስጥ ተቀጣሪዎች ተባረው ፕሮግራሞቹ እንዲቆሙ ተደርጓል። ከቻይና የሚላኩ ጥቅሎችን ለደንበኞች ማድረሱን እንደሚቀጥል የአሜሪካው የፖስታ አገልግሎት አስታወቀ። የአሜሪካው የፖስታ አገልግሎት ከቻይናና ከሆንግ ኮንግ የሚላኩ ጥቅሎችን ለጊዜው መቀበል ማቆሙን ትናንት ማክሰኞ አስታውቆ የነበረ ቢሆንም ዛሬ ባወጣው መግለጫ ደግሞ ወደ ደንበኞች የሚላኩ ጥቅሎች መቋረጥ እንዳይከሰት ጉምሩክና ድንበር ባለስልጣን ጋር አዲሱን ታሪፍ ተግባራዊ የሚያደርግበት መንገድ መላ እንደሚዘይድ አስታውቋል። የፖስታ ቤቱ የማክሰኞ እርምጃ የመጣው እንደ ቴሙና ሺኢን የመሰሉ የኢንተርኔት መገበያያዎች አነስተኛ ጥቅሎችን ከቀረጥ ነጻ የሚያስገቡበትን ደንብ ፕሬዝዳንት ትራምፕ መሻራቸውን ተከትሎ ነው። ፕሬዝዳንቱ በቻይና ላይ የጣሉ ተጨማሪ 10% ታሪፍ ትላንት ማክሰኞ ጀምሮ ተግባራዊ ሆኗል። ቀደም ሲል የነበረው ደንብ አሜሪካውያን ከ$800 በታች ከውጪ ለሚገዙት ዕቃ ታሪፍ እንዲከፍሉ አያስገድድም። ፕሬዝዳንት ትራምፕ የቻይና 10% ተጨማሪ ታሪፍ እንድትከፍል እንዲሁም አነስተኛ ጥቅሎችም ታሪፍ እንዲጣልባቸው ያዘዙት የቻይና ሸቀጥ አቅራቢዎች አጋጣሚውን በመጠቀም ፈንትነል የተሰኘውን አደገኛ መድኃኒት መቀመሚያ ኬሚካሎች በሌሎች ሸቀጦች ስም ወደ አሜሪካ ይልካሉ በሚል ነው። በተጨማሪም ቤጂንግ ወደ አሜሪካ የሚላከውን የፈንትነል ዝውውር አትቆጣጠርም በሚል ነው። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ለኤችአይቪ ሕክምና የሚሰጥ እርዳታ እንደማይቋረጥ አሜሪካ አስታወቀች። አሜሪካ ለ90 ቀናት የውጭ እርዳታ እንደሚቋረጥ ብታስታውቅም የፕሬዝዳንቱ የኤርስ አስቸኳይ ጊዜ እርዳታ ወይም ፔፕፋር በሚል የሚታወቀው ፕሮግራም እንደማይቋረጥ ታውቋል። ፔፕፋር በዓለም መሪ የሆነ በኤርስ ላይ የሚሰራ ፕሮግራም ሲሆን ሕይወት አድን ፕሮግራሞች እንዲቀጥሉ በመወሰኑ የ90 ቀናት እገዳው እንደማይመለከተው ታውቋል። ፕሬዝዳንት ትራምፕ ስልጣኑን ደግመው በተረከቡ በሰዓታት ውስጥ ነበር አሜሪካ ትቅደም ከሚለው የውጭ ፖሊሲያቸው ጋር የሚጣጣሙ መሆናቸው እስከሚጠራ ለውጭ አገራት የሚሰጡ እርዳታዎች ለ90 ቀናት እንዲቆሙ ያዘዙት። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የአስቸኳይ ጊዜ የምግብ እርዳታ እንደሚቀጥል ቀደም ብለው አስታውቀው የነበረ ሲሆን ወየት ብለው ደግሞ ሕይወት አድን መድኃኒቶችና የሕክምና አገልግሎቶች እንዲሁም የምግብና የመጠለያ እርዳታዎች እንደሚቀጥሉ አስታውቀዋል። በዓለም በኤችአይቪ ከተያዙት ከ2/3 በላይ ወይም ከ20 ሚሊዮን በላይ የሚሆኑ የቫይረሱ ተጠቂዎች በፔፕፋር ፕሮግራም በቀጥታ የሚረዱ መሆኑም ታውቋል። የM23 አማጽያንና የሩዋንዳ ኃይሎች ዛሬ ማለዳ በምስራቅ ኮንጎ ዲሞክራቲክ ሪፐብሊክ የከፈቱት አዲስ ጥቃት የተናጠል ተኩስ ማቆም እንደሚያደርጉ አማጽያኑ ማስታወቃቸው ማሳሳቻ እንደነበር የሚያመለክት ነው ሲሉ የኮንጎ መንግስት ባለስልጣናት አስታውቀዋል። የM23 አማጽያንና የሩዋንዳ ኃይሎች ዛሬ ማለዳ አዲስ ጥቃት መክፈታቸውና ይህም ለሰብአዊ እርዳታ በሚል አማጽያኑ የተናጠል ተኩስ እንደሚያቆሙ ባስታወቁ ማግስት መሆኑ የረድኤት ድርጅቶች አስታውቀዋል። አማጽያኑ ባለፈው ሳምንት በማዕድን ሀብት በሚታወቀው የሀገሪቱ ምስራቅ ክፍል በከፈቱት ጥቃት ቁልፍ ከተማ የሆነችውን ጎማን መቆጣጠራቸው ይታወሳል። በመጨረሻም በስዊድን አንድ ግለሰብ በጎልማሶች ትምህርት ቤት ውስጥ በከፈተው ተኩስ ግለሰቡን ጨምሮ 11 ሰዎች ሕይወታቸውን ሲያጡ 5 ደግሞ ክፉኛ ተጎድተዋል። ፖሊስ ግለሰቡ ድርጊቱን ለብቻው መፈጸሙን ገልጾ የትምህርት ቤቱ ተማሪ ይሁን ወይም ምን እንዳነሳሳው አላስታወቀም። የጅምላ ግድያው በስዊድን ታሪክ የከፋው እንደሆነ ተነግሯል። ግድያ የተፈጸመው ከስቶክሆልም ወጣ ብሎ በሚገኝና ለጎልማሶች የአንደኛና የሁለተኛ ደረጃ ትምህርት እንዲሁም ለስደተኞችና ለሌሎችም የቋንቋና የሙያ ትምህርት በሚሰጥ ቅጥር ግቢ ውስጥ ነው። በስዊድን በትምህርት ተቋማት ውስጥ የሚፈጸም የመሳሪያ ግድያ እምብዛም አይስተዋልም። ክብራትና ክብራን የምሽቱን ዜና በዚሁ አጠቃልላለሁ። ወደ ጽዮን መራቸዋለሁ።
እንግዲህ ወልደን ለዓለም ዜናዎቹ እናመሰግናለን። እየተከታተላችሁ ያላችሁት ከዋሽንግተን ዲሲ የሚተላለፍላችሁን የቪኦኤ የአማርኛ ቋንቋ አገልግሎት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voamharic የፌስቡክ ገጻችን መከታተል ትችላላችሁ። ዛሬ ቀኑ ረቡዕ ጥር 28 2017 ዓመተ ምህረት ነው። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ እያቀናበረልን ይገኛል። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። አሁን ለዕለቱ ያዝነውን አብይ ርዕስ ዘገባ እናሰማችሁ። በእለቱ አብይ ርዕስ ዘገባችን የዚህ ዩናይትድ ስቴትስ ውስጥ ነው የምናቆያችሁ። ዩናይትድ ስቴትስ በጦርነት የዳሸቀችውን ጋዛን ትይዛለች ሲሉ ፕሬዝዳንት ዶናልድ ትራምፕ ተናገሩ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የዩናይትድ ስቴትስ በጦርነት የዳሸቀችውን ጋዛን በባለቤትነት እንድትረከብ እንደሚፈልጉ ተናግረዋል። ይህ ሐሳባቸው ታዲያ የጋዛ ነዋሪዎች ዮርዳኖስና ግብጽን ጨምሮ በሌሎች ሀገሮች እንዲሰፍሩ ለማድረግ እቅድ እንዳላቸው ካሁን ቀደም ከተናገሩትም ገፋ ያለ ሐሳብ ነው። ፕሬዝዳንት ትራምፕ ይህን ሐሳባቸውን የገለጹት ትላንት ማክሰኞ ማታ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁን ተቀብለው ባስተናገዱበት ወቅት ነው። የአሜሪካ ድምጽ የዋይት ሃውስ ዘጋቢ ፓትሲ ዊድዋስኳራ ያደረሰችልን ዘገባ ቆንጅታዬ ታቀርባለች።
ፕሬዝዳንት ትራምፕ አስደንጋጩን ይህንን ፍላጎታቸውን ያሳወቁት እንደ አውሮፓውያን የዘመን አቆጣጠር ጥር 19 ቀን በእስራኤልና በሐማስ መካከል የተፈረመውን የተኩስ አቁም ስምምነት ተከትሎ በብዙ መቶ ሺዎች የተቆጠሩ የጋዛ ነዋሪዎች ወደ ወደመው መኖሪያቸው እየተመለሱ ባሉበት በዚህ ወቅት ነው።
The US will take over the Gaza.
United States ጋዛን ትቆጣጠራለች እናም ስራ እንሰራበታለን።
ፕሬዝዳንቱ በቅርቡ የጋዛ ሰዎች ዮርዳኖስንና ግብጽን ጨምሮ ወደ ሌሎች ሀገሮች ሄደው ቢሰፍሩስ የሚል ሐሳብ አመንጭተው እንደነበረ ይታወሳል። የትናንቱ ደግሞ ከዚያ ገፋ ያለ ነው። እናለማውና የመካከለኛው ምስራቅ ሪቪየራ ሲሉ ወደ ጠሩት እንቀይረዋለን ሲሉ ፍላጎታቸውን ገልጸዋል።
ዩናይትድ ስቴትስ ያን መሬት በባለቤትነት ታስተዳድራለች፣ ታለማዋለች፣ ብዙ ሺህ የሥራ ዕድል ትከፍታለች፣ ግሩም ቦታ ይሆናል የሚለውን ሐሳብ ያነጋገርኳቸው ሰዎች በሙሉ ወደውታል። ታይቶ የማያውቅ ግሩም ቦታ ነው የሚሆነው፣ ምክንያቱም እስካሁን እዚያ የሚታየው ሞት፣ ውድመትና ፍርስራሽ ብቻ ነው።
ትራምፕ ይህንን የተናገሩት ትናንት ማክሰኞ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁን በዋይት ሃውስ ተቀብለው ባስተናገዱበት ወቅት ነው። ጠቅላይ ሚኒስትሩ በበኩላቸው
I've said this before, I'll say it again.
ከአሁን በፊትም ይህን ተናግሬያለሁ፣ አሁንም ደግሜ እናገራለሁ። እስራኤል በዋይት ሃውስ እንደርሱ ያለ ታላቅ ወዳጅ ኖሯት አያውቅም።
ፕሬዚደንት ትራምፕ ለ15 ወራት በተካሄደው ጦርነት የዳሸቀችውን ጋዛን እንዴት አድርገው ለመቆጣጠር እንዳቀዱ በዝርዝር የተናገሩት ነገር የለም። የዩናይትድ ስቴትስ ወታደሮች አይላኩም ብለውም ቁርጥ አድርገው አላሳወቁም። ጋዛን የመቆጣጠር ሐሳባቸው እንደ አውሮፓውያን የዘመን አቆጣጠር በ2020 ዓመተ ምህረት እስራኤልና የአረብ ሀገሮች መካከል ግንኙነት እንዲጀመር ያደረገው የአብርሃም ስምምነት ሳውዲ አረቢያን እንዲያካትት ለማድረግ ካላቸው እቅድ ጋር እንዴት እንደሚያጣጥሙትም ግልጽ አይደለም። ሳውዲ አረቢያ ለእስራኤል ዕውቅና የምትሰጠው የጋዛው ጦርነት ሲያከትምና ፍልስጤማውያንን ለራሳቸው ሀገረ መንግስት የሚያበቃ ሂደት ሲኖር ብቻ ነው ብላ አስታውቃለች። ሚሬቴ መብሩክ በመካከለኛው ምስራቅ ተቋም ከፍተኛ አጥኚ ናቸው። የሚከተለውን አስተያየት ሰጥተዋል።
shuffling them out of Palestine into
ከፍልስጤም አውጥቶ ወደ አጎራባች ሀገሮች በማጋዝ መጀመሩ ስኬታማ ከሄድ አይደለም። ስለዚህ ከበድ ያለ አንድምታም ያስከትል ይመስለኛል። ይህን ካልኩ በኋላ ግን ፕሬዝዳንት ትራምፕን በሚመለከት በሌሎችም ብዙ ጉዳዮች የማናውቀው እንዳለ ሁሉ በዚህኛውም ምን እንደሚያደርጉ መጠበቅ ብቻ ነው ያለብን።
የትራምፕ ጋዛን የመያዝ ሐሳብ የኋለኛው የተስፋፊነት ፍላጎታቸውን ያሳዩበት ነው። ካሁን በፊት ግሪንላንድን ከዴንማርክ ለመረከብ እንዲሁም ፓናማ ቦይና ካናዳን ወደ ዩናይትድ ስቴትስ ለመጠቅለል እንደሚፈልጉ ተናግረዋል። ፕሬዝዳንቱ ትናንት ጠቅላይ ሚኒስትር ኔታንያሁን ከመቀበላቸው ቀደም ብለው ኢራን ላይ የኒውክሌር የጦር መሳሪያ እንዳትታጠቅ ጫና ለማድረግ የጀመሩት ጠንካራ ዘመቻ እንደገና እንዲቀጥል መመሪያ ሰጥተዋል። ዩናይትድ ስቴትስ ፍልስጤማውያን ስደተኞችን ለሚረዳው የተባበሩት መንግስታት ድርጅት ተቋም የምትሰጠውን ድጋፍ አስቆመዋል። ጸረ ሴማዊ ሲሉ ከጠሩት የመንግስታቱ ድርጅት የሰብአዊ መብቶች ካውንስልም ዩናይትድ ስቴትስን አስወጥተዋታል።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የረቡዕ ምሽት የአማርኛ ቋንቋ አገልግሎት የራዲዮ በቴሌቪዥን ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.vnews እንዲሁም በatvoamharic የፌስቡክ ገጻችን መከታተል ትችላላችሁ። የሰማችሁት ለዕለቱ ባብይ ርዕስ ዘገባነት ያዝነው ነበር። የትንታኔው መጽሔት ይቀጥላል። በትንታኔ መጽሔት ዝግጅታችን ደግሞ የያዝነው ወደ ናይጄሪያ የሚያቆየንን ዘገባ ነው። ናይጄሪያ በዩኤስኤአይዲ እግድ ምክንያት የሚደርሱ ተጽዕኖዎችን ለመቅረፍ የሚያስችል እርምጃ ይፋ አድርጋለች። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ለውጭ ሀገራት የሚሰጡ የገንዘብ ድጋፎችን ለ90 ቀናት ማገዳቸውን ተከትሎ የናይጄሪያ ባለስልጣናት በአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት USAID ድጋፍ ይንቀሳቀሱ ለነበሩ የጤና ፕሮግራሞች የሽግግርና ዘላቂ እቅድ የሚያዘጋጅ ኮሚቴ አቋቁመዋል። የተለያዩ ሚኒስትሮች የተካተቱበት ኮሚቴም ወሳኝ የሆኑ የጤና ፕሮግራሞች አዲስ የገንዘብ ድጋፍ እንዲያገኙ ለማድረግ እየሰራ ይገኛል። ቲሞቱ አቢዙ ከበዚህ ዙሪያ ከአቡጃ ያደረሰን ዘገባ አለ። ስመኝሽ የቆየ ታቀርባለች።
የናይጄሪያ የጤና ሚኒስትር እንዳስተዋወቀው ከናይጄሪያ የገንዘብ የጤናና የአካባቢ ጥበቃ ሚኒስትር መስሪያ ቤቶች የተውጣጡ ባለስልጣናትን ያካተተው ኮሚቴ ለኤችአይቪ፣ ለሳምባ ነቀርሳና ለወባ ህክምና የሚወስዱ ህሙማን በዩናይትድ ስቴትስ የውጭ ጉዳይ ፖሊሲ አለመረጋጋት ምክንያት መሰናክል እንዳይገጥማቸው እየሰራ ይገኛል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከሁለት ሳምንት በፊት ስልጣን ከያዙ በኋላ ከወሰዷቸው አስቸኳይ እርምጃዎች መካከል የውጭ እርዳታ ለ90 ቀናት እንዲቆም ትዕዛዝ ማሳለፍ ቢሆንም ከቀናት በኋላ ለነፍስ አድን ሰብአዊ እርዳታ፣ ለመድኃኒት፣ የህክምና አገልግሎት፣ ምግብና መጠለያ የሚደረግ እርዳታ በጊዜያዊነት እንዲቀጥል ፈቅደዋል። እነዚህ ሰብአዊ እርዳታዎች ቢቀጥሉም ግን ዩናይትድ ስቴትስ ለዓለም ጤና ፕሮግራሞች የምታደርገው ድጋፍ ቀጣይነት ስጋት ውስጥ እንደወደቀ ነው። በመሆኑም የህዝብ ጤና ባለሙያ የሆኑት ኢጂኬ ኦርጂ ናይጄሪያ ለአሜሪካ የገንዘብ ድጋፍ መቋረጥ ምላሽ ለመስጠት የምታደርገውን ጥረት አድንቀዋል።
What this means is they are going to do a review, special assessment.
ስላለ ሁኔታ ግምገማ ያደርጋሉ። ያ ደግሞ ለመንግስት ምክር ሐሳብ እንዲያቀርብ ይረዳቸዋል። አሜሪካ የጸናቀን የግምገማ ጊዜ ሰጠችው በናይጄሪያ የኤችአይቪ ፕሮግራምን የመቀጠል ጠቀሜታ ስለተረዳች ነው። ግን ከግምገማ በኋላ የገንዘብ ድጋፉን መቀጠል አንፈልግም ሊሉ የሚችሉበት እድል አለ።
ናይጄሪያ ከዩናይትድ ስቴትስ ከፍተኛ የውጭ እርዳታ ከሚያገኙ ሀገራት አንዷ ስትሆን እንደ አውሮፓውያን አቆጣጠር በ2023 የተቀበለችው $1.02 billion የተሰጣት እንደ USAID ባሉ ተቋማት አማካኝነት ነው። USAID ለናይጄሪያ የሚሰጠው የገንዘብ ድጋፍም ለኤችአይቪ ኤድስ ሕክምና፣ ለእናቶችና ሕፃናት እንክብካቤ እንዲሁም በሽታን ለመከላከል በሚደረጉ ጥረቶች ከፍተኛ ሚና ይጫወታል። ሰኞ ዕለት የናይጄሪያ ፌዴራል የስራ አስፈጻሚ ምክር ቤት ለጤና ሴክተር ማሻሻያ የሚውል $1 billion በጀት ያጸደቀ ሲሆን ለሚቀጥሉት 4 ወራት የኤችአይቪ ሕክምና የሚውሉ 150,000 ፓኬጆችን ለመግዛት ተጨማሪ $3.2 million መድቧል። አዲሱ የገንዘብ ድጋፍ የመጀመሪያ ደረጃ ጤና አገልግሎቶችን፣ የእናቶችና ሕፃናት ጤና ድጋፎችን እንዲሁም የጤና ባለሙያዎች ስልጠናን ለማሻሻል እንደሚረዳም ተገልጿል። ነገር ግን የጤና ዘርፉ ማሻሻያ ጥምረት ዋና ጸሐፊ የሆኑት እንዳዮ ኢወት እነዚህን ፕሮግራሞች ያለ አሜሪካ ድጋፍ መቀጠል ከባድ ይሆናል ይላሉ።
Even when they are releasing the available force on time or yourself,
ገንዘቡን በወቅቱ በሚለቁበት ጊዜ እንኳን እርዳታ የሚፈለግበትን ሁሉንም አካባቢ ለመሸፈን አይችሉም። ስለዚህ ምናልባት የሁለት ወይም የሶስት ዓመት ጊዜ ሊወስድ ይችላል።
ወደ 1.8 ሚሊዮን የሚጠጉ ናይጄሪያውያን ከኤችአይቪ ጋር ይኖራሉ። ሀገሪቱ በዓለም ከፍተኛውን የወባ ሞት ቁጥርም የያዘች ሲሆን በሳምባ ነቀርሳ በሽታም ቀዳሚ ከሆኑ ሀገራት ተርታ ትሰለፋለች። በመሆኑም ኢወት ናይጄሪያ ለጤና ፕሮግራሞች አዲስ አጋር ያስፈልጋታል ብለው ያምናሉ።
ጤና ዘርፍ ብዙ አካሄድ ይፈልጋል። በአጋርነት ነው የሚሰራው። እንደ ሀገር ለብቻ መደረግ የማይገባቸው ነገሮች አሉ። የጤና ስራዎችን በገንዘብ ለመደገፍ ከብዙ አጋሮችና ባለድርሻ አካላት የሚገኙ ምንጮችን መጠቀም ነው የሚመከረው።
በአሁኑ ጊዜ ከናይጄሪያ አመታዊ በጀት 4% ብቻ ነው ለጤና ዘርፉ የሚውለው። ይህም እንደ አውሮፓውያን አቆጣጠር በ2001 የአፍሪካ መሪዎች የበጀታቸውን 15 ከመቶ ለጤና ለመዋል ከተስማሙበት የአቡጃ ስምምነት እጅጉን ያነሰ ነው። አሜሪካ ያስቀመጠችው የ90 ቀናት ገደብ ሲያልቅ ውሳኔዋን ትቀይር እንደሆነ እስካሁን ግልጽ አይደለም። ሆኖም ነገሮች እርግጠኛ ባልሆኑበት ወቅት ፖሊሲዎችን በጥንቃቄ መተግበርና አዲስ አጋርነትን መፍጠር ለናይጄሪያ የተሻለው መንገድ ሊሆን እንደሚችል ተንታኞች ይመክራሉ። በቲሞቲ ኦቢያዙ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የትንታኔ መጽሔት ዝግጅታችን ይቀጥላል። አሁን ደግሞ ወደ ኢትዮጵያ ጉዳይ እንመለሳችሁ። የጅቡቲ መንግስት በአፋር ክልል ሲያሩ ቀበሌ ነዋሪዎች ላይ በድሮን አድርሶታል የተባለውን ጥቃት በተመለከተ እንደሚያወግዙት በአፋር ክልል የሚገኙ ተፎካካሪ ፓርቲዎች አስታወቁ። የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባርና የአፋር ለዲሞክራሲና ፍትህ ፓርቲ ባወጡት መግለጫ ድርጊቱ ሰላማዊ ሰዎችን ኢላማ ያደረገ ነው ሲሉ ኮንነውታል። የጅቡቲ የጸጥታ ኃይሎች በበኩላቸው ባለፈው እሁድ በሰጡት መግለጫ አሸባሪዎች ብለው በገለጹት አማጺ ቡድን ላይ በኢትዮጵያ ድንበር አቅራቢያ ባደረጉት የድሮን ድብደባ 8 የቡድኑ አባላትና ለጊዜው ቁጥራቸው ያልታወቀ ሲቪሎችን መግደላቸውን ባለስልጣናቱ አስታውቀው ነበር። ዘጋቢያችን መስፍን አራጌ አፋር ሰበራ ተጉዞ በሆስፒታል ውስጥ ባካሄደው ቃለ ምልልስ በሆስፒታሉ በጉዳት ደርሶባቸው የተኙ ነዋሪዎችን አነጋግሯል። ይህንን የተመለከተ ዘገባ ቀጥሎ ይቀርባል።
በአፋር ክልል የሚንቀሳቀሱት የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባርና የአፋር ለዲሞክራሲና ፍትህ ፓርቲ ትናንት ጥር 27 ቀን 2017 ዓ.ም ባወጡት የጋራ መግለጫ የጅቡቲ መንግስት በአፋር ክልል ኤሌዳ አር ወረዳ ሲያሩ በተባለው ቀበሌ ላይ ፈጽሞታል ያሉትን የድሮን ጥቃት አውግዘዋል። ድርጊቱ በአፋር ክልል ሲያሩ ቀበሌ ላይ ብቻ የተፈጸመ ሳይሆን በኢትዮጵያ ሉዓላዊነት ላይ የተቃጣ በደል ጭምር ነው ያሉት ፓርቲዎቹ በጥቃቱ ህይወታቸውን ያጡትም ሆነ የአካል ጉዳት የደረሰባቸው ሰላማዊ ሰዎች ናቸው ብለዋል። በመግለጫው ዙሪያ በተለይ ለቪኦኤ አስተያየት የሰጡት የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባር አርዱፍ ምክትል ሊቀመንበር መሐመድ አወል የድሮን ጥቃቱ በማናለብኝነት የተፈጸመ ይቅር የማይባል ወንጀል ነው ሲሉ ከሰዋል።
በክልላችን ጅቡቲ መንግስት በድሮን መሳሪያ ህብረተሰቡን ጨፍጭፏል። ሲያሩ በተባለ ቀበሌ ላይ ብዙ ተፈጅቷል።
በጥቃቱ ህይወታቸውን ያጡ የአካል ጉዳት የደረሰባቸው እንዳሉም አክለው አብራርተዋል። አቶ መሐመድ
ተጎጂዎቹ እዚሁ ድረስ መጥተዋል። ሆስፒታል አብዛኛዎቹ እዛው ተቀብረዋል። ስለዚህ ሟች ከስምንት በላይ ሰው ሞቷል። ቁስሉ ደግሞ በንስተኛ አካባቢ ይደርሳሉ። ህጻናት፣ ሴቶች አሉ። አብዛኛው የአካባቢ ህዝብ እንግዲህ አርብቶ አደር ነው። ድንበር ለድንበር ተከራሪ ስለሆነ አብዛኛው ወደዛ ሄዳ ብዙም ከምታርቢ ስለሆነ ውሃ ባለበት ሳር ባለበት የሚንቀሳቀስ ህብረተሰብ ነው። ስለዚህ በሰፈራቸው ላይ ነው ድሮን መጥቶ ያርከፈከባቸው።
በአፋር ክልል የሚገኘው የዱብቲ ሆስፒታል ስራ አስኪያጅ ዶክተር ሁሴን አደን በጥቃቱ ጉዳት ደርሶባቸው ወደ ሆስፒታሉ የመጡና ሕክምና በማግኘት ላይ የሚገኙ መኖራቸውን አረጋግጠዋል።
ከዛ አካባቢ የመጡ አምስት የሚሆኑ የተጎዱ ታካሚዎች አሉ። ከአምስቱ ያው ሁለቱ ናቸው ትንሽ ከበድ የሚባሉ ወይ ደግሞ ኦፕሬሽን መግባት እናንትን የሚል ጥቃት የሚያስፈልጋቸው የነበሩት። ከነዚህ ውስጥም አንድ ሴት ነበረች። እሷም ያው ሁለት እግሯ ላይ የመሰበር አደጋ የደረሰባት እና እንደዚሁም ደግሞ ፍንጣሪ ብረቶች የተለያዩ ሰውነት ክፍሎች ላይ እግር ላይ እንደዚሁም ደረት አካባቢ ላይ ፍንጣሪዎች ነበራቸው። እንደዛ አይነት ምልክቶችና ወይም ችግር ነበራቸው፣ አደጋዎች ነበራቸው። እነሱን እንግዲህ ኦፕሬሽን አስገብቶ መውጣት የሚችለውን አስወጥታል። ከረንትሊ
የጅቡቲ የጸጥታ ኃይሎች በበኩላቸው አሸባሪዎች ብለው በገለጹት አማጺ ቡድን ላይ በኢትዮጵያ ድንበር አቅራቢያ ባደረጉት የድሮን ድብደባ 8 የቡድኑ አባላትና ለጊዜው ቁጥራቸው ያልታወቁ ሲቪሎችን መግደላቸውን ባለስልጣናቱ እሁድ ዕለት አስታውቀዋል። አዶራታ በተባለና ከኢትዮጵያ ድንበር 6 ኪሎ ሜትር ርቀት ላይ በሚገኝ ስፍራ የድሮን ጥቃት እንደተፈጸመ የጅቡቲ መከላከያ ሚኒስቴር መግለጫ አመልክቷል። 8 አሸባሪዎች ተገድለዋል ያለው መግለጫ ነገር ግን የሀገሪቱ ሲቪል ዜጎችም ህይወታቸውን አጥተዋል ብለዋል። በሆስፒታል ውስጥ በድሮን ጥቃቱ ጉዳት ደርሶባቸው ህክምና በማግኘት ላይ መሆናቸውን የነገሩን የሲያሩ ቀበሌ ነዋሪዋ ወይዘሮ ማርያም መሐመድ ጥቃቱ በድንገት መፈጸሙን ተናግረዋል።
የድሮን ጥቃት ደርስ እነሱ ጋር ሰው ሙታል ብዬ ወደዛ ሲሄድ እንደገና ዳግም መጣችው ተመመጣችሁ
የሞቱ ወይ ቆሰሉ ሌሎች አሉ።
ወራብቴ ድራም ድንቴ ምግሲ ማራተኒ ማይለያ
ወንድንቴ
ቆሰሉ አሉ። ራብቴ ምን
ራብቴ ኮነ
ጀነ ዘዛ
ኮነ ሲዳይ
5 ሰው ሙቷል በዛን ቀን።
በጥቃቱ የወይዘሮ ማርያም እህትን ጨምሮ ሌሎችን መገደላቸውን የተጎጂዋ ቤተሰብ እንደሆኑ የገለጹልን ሐሙድ በዱል ተቆመዋል።
መጀመሪያ 3 ሲሞት በኋላ ቀብር ላይ ነበር ሁለተኛ ግዴ ቀብር ላይ ከቀበሩ የነበሩ ሰዎች ላይ ተመታች። እዛን ሰዓት ሁለተኛ ላይ ምንም አልተጎዳም። አንድ ሰው ትንሽ በኋላ ሞቷል እንጂ ትንሽ ተጎድቷል። የተጎዳ ልጅ ትንሽ ለማን አጥራው ተሰክሞ ሲማታማ ቤት ላይ ያለው እነሱ ሴቶች አሁንማ ለቀብር የቀበሩ ሰዎች ነው ሞቷል ብሎ ማታ ይመጡ ያለ ሲገናኙ እንደማይደለው ከተገናኙ በቃል
የአፋር አብዮታዊ ዲሞክራሲ አንድነት ግንባር አርዱፍ ምክትል ሊቀመንበር መሐመድ አወል በበኩላቸው ተጠያቂነት ሊሰፍን ይገባል ብለዋል።
ይህን ጉዳይ የኢትዮጵያ መንግስት ሊከላከለው ሊሟገትለት የሚገባ ጉዳይ ይህን ጉዳይ የመጀመሪያውም አይደለም። ከአሁን በፊት ሁለቴ ደርሷል። እዚህ ግን ሰው ላይ ጉዳት አልደረሰም፣ ብዙ አልተሰማም። ከዚህ ወዲህ ደግሞ ከአራት ወሮች ነው ከአምስት ወር ፊት ኦብኖ ቀበሌ ላይ በዚህ በአሳምቦ በኩል ኦብኖ ቀበሌ ላይ መደበኛ የጅቡቲ ሰራዊት መጥቶ 2 መንደር አቃጥሎ ሄደዋል። ስለዚህ እነዚህ ነገሮችን የኢትዮጵያ መንግስት አንድ ነገር ሊያደርግ ይገባል። የማይችል ከሆነ ደግሞ ለህብረተሰቡ ተነሳሱ ራሳቸው ተከላከሉ ማለት አፋር ህዝብ ይከላከላል፣ ራሱን መቋቋም ይችላል። ስለዚህ መንግስት ባለበት ሁለቱም የተለያየ መንግስት በሆነበት አካባቢ በህብረተሰቡ ላይ የሚደርሰው ጭፍጨፋ ባለቤት ነው።
ከክልሉ ከፍተኛ አመራሮች ምላሽ ለማግኘት ጥረት ብናደርግም አመራሮቹ አዲስ አበባ ላይ በሚካሄደው የብልጽግና ፓርቲ ሁለተኛ መደበኛ ጉባኤ ላይ ለመሳተፍ በመሄዳቸው አስተያየታቸውን ማካተት አልተቻለም። የጅቡቲ የጸጥታ ኃይሎች በጅቡቲ ወታደራዊ ይዞታዎች ላይ ስጋት የሚደቅኑ አድራጎቶች ውስጥ መግባቱ እንደታወቀና ምርመራም እንደተደረገ የመከላከያ ሚኒስትሩ መግለጫ ጨምሮ አመልክቷል። ጥቃቱ የተፈጸመው በኢትዮጵያ ድንበር ውስጥ እንደሆነ በማህበራዊ ሚዲያ የተሰራጨውን ሪፖርት ጅቡቲ አስተባብላለች። የአፍሪካ ቀንድ የሶማሊኛ ቋንቋ አገልግሎት ከጅቡቲ የጸጥታ ኃይሎች ተጨማሪ መረጃ ለማግኘት ላቀረበው ጥያቄ መልስ ሳያገኝ ቀርቷል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ የአማርኛ ቋንቋ አገልግሎት እየተላለፈ የሚገኘው የረቡዕ ምሽት ዝግጅታችን እንደቀጠለ ነው። አሁን ከምሽቱ 3 ሰዓት ተኩል ሊል ጥቂት ደቂቃዎች ይቀሩታል። ወደ ሁለተኛው አጋማሽ ከመሻገራችን በፊት እዚህ ዩናይትድ ስቴትስ የሚያቆየን ዘገባ እናስተምጣቸዋለን። በካሊፎርኒያ ቃጠሎ ጉዳይ የኤዲሰን የኤሌክትሪክ አከፋፋይ ኩባንያ ተከሰሰ። በሎስ አንጀለስ ቃጠሎ የደረሰባቸው አካባቢዎች ነዋሪዎች በከተማይቱ የኤሌክትሪክ ኃይል አቅራቢ ድርጅት ላይ ክስ እየከፈቱ ነው። አንዳንድ ነዋሪዎች ይህ በሎስ አንጀለስ ከተማ ታሪክ ካሁን ቀደም ከደረሱ እጅግ አውዳሚ ቃጠሎች ሁሉ የከፋው መሆኑ የተነገረለትን ቃጠሎ የቀሰቀሰው የኤሌክትሪክ እሳት መሆኑን የሚያሳዩ ናቸው ያሏቸውን የቪዲዮ ምስሎች በማጋራት ላይ ናቸው። አካባቢውን ተዘዋውራ የጎበኘችው አንጀሊና ባግዳሳሪያን ነዋሪዎችን አነጋግራ ያደረሰችን ዘገባን አሉላ ከበደ እንደሚከተለው ይዞታል።
ያልታዲና ነዋሪው ፍሬድ ቫንደርሊንዴ ከ30 ዓመታት በፊት ለባለቤታቸው በስጦታ ያበረከቱትን በሐውልት መልክ የተሰራ ቅርጽ ከቤታቸው ፍርስራሽ አመድ ውስጥ ፈልገው ለማግኘት ጥረት ይዘዋል። ባለፈው ታህሳስ ወር መገባደጃ ላይ ሰደድ እሳቱ አካባቢውን ማዳረስ በያዘበት ወቅት ቤታቸውን ከቃጠሎ ለማዳን የተቻላቸውን ሁሉ ለማድረግ መሞከራቸውን ቫንደርሊንዴ ያስረዳሉ።
I was here till 3:45 in the morning.
ከሌሊቱ 9 ሰዓት ከ45 ድረስ ትንሿን የአትክልት ማጠጫ ቧንቧዬን ይዤ የእሳቱን ነበልባል ለማጥፋት እየሞከርኩ ነበር። ከዛ በግቢ የነበሩት የዘንባባ ዛፎች በሙሉ ድንገት ፈነዱና ከዛ ንፋሱ ብቻ ነበር ሲቀዝፍ የሚታየው። ምናልባት በሰዓት ከ50 እስከ 60 ማይል በሚገመት ፍጥነት ነበር የሚዘገዘገው። ያንንም እን ተቋቁሜ እሳቱን ለማጥፋት ምንም አይነት መንገድ አልነበረም።
የኢተኑ ሰደድ እሳት በግምት ከ5700 ሄክታር በላይ ስፍራ ያወደመ ሲሆን ይህም ባልታዲና መንደር አካባቢ ብቻ ለ17 ሰዎች ህልፈትና ከ9000 በላይ ህንጻዎች ውድመት ምክንያት ሆኗል። ይህንንም ተከትሎ አንዳንዶች ለቃጠሎ መነሳት ተጠያቂ ያደረጉትን በአካባቢው የኤሌክትሪክ ኃይል አቅራቢ ሆነውን የደቡባዊ ካሊፎርኒያውን ኤዲሰን ኩባንያን ከሰዋል። አንዳንድ የአካባቢው ነዋሪዎችም በተራራማ አካባቢ ከሚገኙ የኤሌክትሪክ ምሰሶዎች ካሉበት ስፍራ እሳቱ ሲነሳ የሚያሳዩ የፎቶግራፍና የቪዲዮ ምስሎች አሏቸው። ካልታዲና ነዳጅ ማደያ የኤሌክትሪክ መስመር እሳት ሲተፋና በአቅራቢያው የሚገኝ ዛፍ ሲያቀጣጥል ያሳያል። ዴቪድ አይዘንሃወር የደቡባዊ ካሊፎርኒያው የኤዲሰን ኩባንያ ቃል አቀባይ ናቸው።
We are fully cooperating with investigators and remain committed to a thorough and
ከመርማሪዎች ጋር ሙሉ በሙሉ ለመተባበርና ትክክለኛና ግልጽ በሆነ መንገድ እንዲከናወን በቁርጠኝነት ተዘጋጅተናል። የቪዲዮ ምስሉ በጣም ጥንቃቄ ተሞላ ምርመራ የሚሻ ሲሆን ፖሊስ ባለሙያዎች ከመታየቱ አስቀድሞ ግምት መሰንዘር ያለ ጊዜ የሚፈጸም ድርጊት ነው የሚሆነው።
የሰደድ እሳት በካሊፎርኒያ ክፍለ ግዛት ውስጥ ተደጋግሞ የሚገጥም ጉዳይ ነው። ባለፈው ዓመት ብቻ በግዛቲቱ ውስጥ ከ8000 በላይ ቃጠሎዎች መነሳታቸውን ባለስልጣናት መዝግበዋል። ይሁንና እንደ ስቴፋኒ ፔንሴል ያሉ ባለሙያዎች እንደሚያስረዱት ካሊፎርኒያ ውስጥ የሚነሳ አብዛኛው የሰደድ እሳት የሚቀሰቀሰው ከድርቅና ከኃይለኛ ንፋስ ይልቅ በሰዎች ነው።
throwing a cigarette out the window or they don't have a good
እሳቱ ጨርሶ ያልጠፋ ሲጋራ በመስኮት እየወረወሩ ነው። አለያም ሁነኛ የእሳት ማጥፊያ መሳሪያ የላቸውም ወይም ደግሞ የኤሌክትሪክ መስመር ተቋርጦ ነበር። ከቤት ውጪ ምግብ እያበሰሉ አለዚያም ደግሞ ርችቶች እየተኮሱ ሊሆን ይችላል። በካሊፎርኒያ በአብዛኛው የሰደድ እሳት ቃጠሎ መንስኤ ሰዎች የሚሰሩት ስህተት ነው።
በሰዎች የሚፈጠሩ ስህተቶችን ማስተካከል አደጋች ቢሆንም የኤሌክትሪክ መስመሮችን ከምድር በታች ውስጥ ውስጡን መዘርጋት አንዱ ግልጽ መፍትሄ መሆኑን ቫንደርሊንድ ያስረዳሉ። ፔንሲል ታዲያ ያለ ማስተካከት ግን አስፈላጊ ግብአቶችና የሚጠይቀው ከፍተኛ መጠን ያለው ገንዘብ ከባድ ያደርጉታል ይላሉ።
A power line that extends over very very flammable areas that
በጣም ተቀጣጣይነት ባለው ስፍራና ወጣ ገባ በበዛው መሬት ላይ የሚዘረጋ የኤሌክትሪክ መስመር ከመሬት በታች ውስጥ ለውስጥ እንዲተላለፍ ለማድረግ ብዙ ዋጋ ያስወጣል። ቀጥ ያለ ከፍታ ቦታ መውጣትና መውረድ ይጠይቃል። በቢሊዮን የሚቆጠር ዶላር ሊያስወጣም ይችላል።
ሆኖም የኤዲሰን ኩባንያ መሳሪያዎች ምክንያት ሆነው ከተገኙ ግን ምርመራው ብዙ ወራት እንደሚወስድ ይታመናል። በዩናይትድ ስቴትስ ታሪክ የከፋ መሆኑ በተነገረለትና 29 ሰዎችን የ29 ሰዎችን ህይወት የቀጠፈው እጅግ አውዳሚ ሰደድ እሳት ላደረሰው ጉዳት በብዙ ቢሊዮኖች የሚሰላ ወጪ ተጠያቂ ይሆናል።
አድማጮች ለመጀመሪያው
አጋማሽ ያዝናቸው ዝግጅቶች ተጠናቋል ወይም ሰዓቱ ተጠናቋል። ወደ ሁለተኛው አጋማሽ ወደሚወስደን ዝግጅት እየተንደረደርን እንገኛለን። በነገራችሁ ላይ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን፣ የራዲዮ በቴሌቪዥን ማለት ነው ተመልካቾቻችን፣ ዝግጅታችንን ከራዲዮ በቴሌቪዥን በተጨማሪ ዌብሳይታችን ውስጥ ብትገቡ amharic.vnews.com በጽሁፍ በድምጽ በምስል የተቀናበሩ ዘገባዎቻችንን ታገኛላችሁ። የዩቲዩብ ገጻችንንም ጎብኘት ታድርጉት፣ ቪኦኤ አምሃሪክ ይሰኛል። በፌስቡክ ገጻችን አት ቪኦኤ አምሃሪክም ዘገባዎቻችን ታገኛላችሁ። ሃሽታግ ቪኦኤ አምሃሪክ ብላችሁ ብትከተሉን በትዊተር ላይም አለን። በተጨማሪም horn@voanews.com የኢሜል አድራሻችን ነው። ደግሞ አለው horn@voanews.com የኢሜል አድራሻችን ነው። ዝግጅቶች፣ ጥቆማዎች ሲኖሯችሁ፣ መረጃዎች ሲኖሯችሁ አጋሩን። እኛም ለአድማጮቻችን መረጃዎቹን አጣርተን እናጋራለን። ከሰኞ እስከ አርብ ከምሽቱ 3 ሰዓት እስከ 4 ሰዓት መደበኛ ዝግጅታችን ነው። ዘወትር አርብ ደግሞ ጋቢና ቪኦኤ የተሰኘ የወጣቶች የቴሌቪዥን ፕሮግራም አለን። በሱም ተከታተሉን፣ አስተያየቶቻችሁን አድርሱን። ቅዳሜና እሁድ እንዲሁ በየሳምንቱ በየ15 ቀኑ አንዴ የእሁድ መስታወት ዝግጅታችን፣ በተጨማሪም የራዲዮ መጽሔት ዝግጅቶቻችን ቅዳሜ ምሽትም ትንታኔ የምንሰጥባቸው ሰፋ ያሉ ዝግጅቶች አሉን። እነሱንም ተከታተሉ። አስተያየት ጥቆማ ሲኖራችሁ በገለጽኳቸው መንገዶች አድርሱን፣ እኛም መልሰን ለእናንተ እናደርሰዋለን። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። ዛሬ የምታዳምጡት የረቡዕ ምሽት ዝግጅታችን ነው። ወደ ሁለተኛው አጋማሽ ወደሚወስደን ዝግጅታችን እናመራለን። በሁለተኛው አጋማሽ የመጀመሪያ ዝግጅታችን የሷ ድምጽ ቀዳሚው ነው። የሷ ድምጽ የተሰኘው ፕሮግራማችን ለረጅም ዓመት ሴቶችና ቤተሰብ በሚል ሲሰናዳ የነበረው ዝግጅታችን ነው። አሁን የሷ ድምጽ ብለናል። የሴቶች ድምጽ ማለታችን ነው። በዚህ ዝግጅታችን ቀዳሚ የምናደርገው ጉዳይ ሴቶችን በትምህርት በእውቀት በክህሎት እንዲበረቱ የሚያበረታታ የሚያግዝ አጅሪት የተሰኘ ፕሮግራምን የተመለከተ ነው። በአዲስ ፓወር የሴቶች መብት ተቋም አማካኝነት ከአንድ ዓመት በፊት ይፋ የተደረገው አጅሪት መርሃ ግብር የድረገጽ ራዲዮ ወይም የፖድካስት ዝግጅት የተለያዩ እንዲሁም ደግሞ የተለያዩ ዘመቻዎችን የሚያከናውን መርሃ ግብር ነው። በፖድካስቱ ላይ በፖለቲካና ምጣኔ ሀብት እንዲሁም ጤናማ ግንኙነቶች ዙሪያ ውይይቶች ይደረጋሉ። በስርዓተ ጾታ ላይ ምርምር የሚያደርገው ተቋም ባለፈው አንድ ዓመት ጊዜ ውስጥ በትዳር አጋሮቻቸው፣ በፍቅር ጓደኞቻቸውና በቅርብ ሰዎቻቸው ጥቃት ስለሚደርስባቸው ሴቶችን ጥቃት በተመለከተ የግንዛቤ ማስጨበጫ መርሃ ግብሮችን በማዘጋጀት ጨምሮ የተለያዩ እንቅስቃሴዎችን ያደርጋል። ኤደን ገረመው የተቋሙን መስራችና የስርዓተ ጾታ ተመራማሪ ሃና ለማን አነጋግራ ለዛሬ የሷ ድምጽ መሰናዶ እንደሚከተለው ይጻዋለች።
አንዲት ሴት በማህበረሰብ ውስጥ ጎላ ብላ መታየት ስትጀምር፣ ድምጿን ከፍ አድርጋ ስትናገር፣ የተለየ ሐሳብ ስታቀርብ በተለምዶ አጅሪ ትባላለች የሚሉት የአዲስ ፓወር ሃውስ የስርዓተ ጾታ ቡድን አባሎች ናቸው። ሃና ለማ የተቋሙ መስራችና የስርዓተ ጾታ ባለሙያ ናት።
እንግዲህ አጅሪትን ፕሮጀክት ስናስበው ገና ከመጀመሪያ የመጣችልን አንዲት ወጣት ሴት ናትና አንዲት ወጣት ሴት የተለያዩ ፕሮጀክቶቻችንን ስንሰራ ሁልጊዜ የሚያጋጥመን ነገር ስለሆነ ነው። ወጣት ሴቶች ተናጋሪ ሲሆኑ ራሳቸውን ለመግለጽ በሚሞክሩበት ሰዓት በአካባቢያችን በብዛት አጅሪት ተብለው እንደ ክፉ ነገር እያደረጉ እንደሆነ እንዲሰማቸው ይደረጋል እና ብዙ ጊዜ ወደ ጓዳ መግባት አለ ወይም ወደ ኋላ መመለስ አለ እንደዚህ አይነት መገፋት ሲደርስባቸው። እኛ ግን ይሄንን እንደውም ልትኮርበት ይገባል፣ ተናጋሪ መሆንሽን፣ ተሰሚ መሆንሽን፣ ራስሽን ለመግለጽ ድፍረት ካለሽ በጣም ደስ የሚል እሴት እንደሆነ ወጣት ሴቶች እንዲያውቁ የጀመርናት ፕሮጀክት ናት ማለት ነው። ይሄ ነው ብራንዱ። በመጀመሪያ እንግዲህ ፖድካስት አድርገን ነው የመጣ ነው ግን የተለያዩ ሐሳቦችም አሉ። ካጅሪት ፕሮጀክት ስር ለመስራት መናስባቸው አሁን ላይ ወጣ ሴቶች እርስ በርስ የሚነጋገሩበት አብረው በፖለቲካ ዙሪያ፣ በኢኮኖሚ፣ በማህበረሰባዊ ህይወት ዙሪያ የተለያዩ ፌሚኒስት የሆኑ ኮንቨርሴሽኖችን የሚያደርጉባት መድረክ ናት ማለት ነው።
የአጅሪት ፖድካስት አዘጋጆች በተለያዩ ሙያ ዘርፍ ላይ በትምህርትና በክህሎት ችሎታቸውን ያዳበሩ እንግዶችን በመጋበዝ ያወያያሉ።
ከተጀመረ አንድ አመት አልፎታል። የአጅሪት ፕሮጀክት ፖድካስታችንም አንድ አመት ቆይታለች። አንድ ሲዝንም ጨርሰናል። ብዙ አይነት ኮንቨርሴሽኖችን ማድረግ ችለናል። በዚህ አንድ ሲዝን ቆይታ ውስጥ እርስ በርስ ብቻ ሳይሆን ማህበረሰባችን ምን ላይ ነው፣ ስለ ወጣት ሴቶች ምን አይነት አመለካከት አለው፣ በምን መልኩ መቀየር እንችላለን የሚለውንም ነገር በቂ መረጃ ሰጥቶናል ብለን እናስባለን። እና ለእኛ ሁል ጊዜ ለውጥ፣ በተለይ እንደዚህ አይነት ትልቅ ማህበረሰብ ውስጥ ያለ ለውጥ በአንድ ጊዜ የምንጠብቀው እንዲመጣ የምንጠብቀው ነገር እንዳልሆነ እናውቃለን። ጊዜ እንደሚፈጅ እንረዳለን። ለዛ ይህንን ኮንቨርሴሽን ለራሱ ማስጀመር መቻላችን ለእኛ ትልቅ ስኬት ነው ብለን እናስባለን። መረጃውን ከመሰብሰብ ባሻገር ማለት ነው። እና እስካሁንም በጣም በአሪፍ ሁኔታ እየሄደ ነው። በጣም ብዙ ቶፒኮችን ዲስከስ አድርገናል በእነዚህ አስር ኤፒሶዶች ላይ። ግን በዋነኝነት ሴቶች በፖለቲካ ውስጥ ያላቸው ተሳትፎ፣ የኢኮኖሚክ ሲስተም በምን መልኩ ነው ህይወታችንን የሚጎዳው የሚጠቅመው የሚለውንም ነገር ተወያይተንበታል። ከዛ ደግሞ ጤናማ የፍቅር ግንኙነት ምን ይመስላል የሚሉ አይነት ምክር አዘር የሆኑ ቆይታዎችም ነበሩን። በገንዘብ ዙሪያ፣ በዲጂታል ዓለም ዙሪያ ያለውን አቀባበልና ሴቶች በምን መልኩ ነው የሚጠቁት የሚደገፉት በዚህ ውስጥ የሚለውን በብዛት ሰፋ አድርገን ተወያይተንባቸው እናውቃለን።
በሴቶች ጥቃት ዙሪያ የማሳወቅና የማንቃት መርሃ ግብር ነድፎ እንደሚሰሩም ሀና ትናገራለች።
እስቲ 16 ቀናት ንቅናቄን በማስመልከት ያዘጋጀነው አንድ ካምፔን ነበረ። ውትበታ ሰው ምን እንዲነቃቃ ምን እንደሆነ ኢትዮጵያ ውስጥ ያለው ሁኔታ እንዲረዳ ያዘጋጀነው ካምፔን እንግዲህ ለ 16ቱን ቀናት ራን አድርጎ ነበረ። ከስፓኒሽ ኮርፖሬሽን፣ አርቲክል 35 እና ሲሃን ኔትወርክስ ጋር አንድ ላይ በመሆን ያዘጋጀነው ኢቨንት ነው። ፊዚካል ካዘጋጀነው ኢቨንት በተጨማሪ ደግሞ ኦንላይንም የተለያዩ እንቅስቃሴዎች እንደሚኖሩ ስናረጋግጥ ነበር። በዋነኝነት እንደ ርዕስ የመረጥ ነው በአጠቃላይ ኢትዮጵያ ውስጥ ፌሚሳይድ ወይም ደግሞ የሴቶች ግድያ በምን ያህል መልኩ እየጨመረ እንደሆነ ለሕዝቡ ለማሳየት ነው እና በጣም በተለይ በፍቅረኛ፣ በጓደኛ፣ በብዙ በቅርብ በምንላቸው ወንዶች ምን ያህል ሴቶች ጥቃት እየደረሰባቸው እንደሆነ ለማሳየት የቻልንበት ንቅናቄ ነበር ማለት ነው እና ይህ እንደ በአርትም አሳይተነዋል። ስዕሎችን፣ ምስሎችን ያስገባንበት ሁኔታ ነበረ እና ደግሞ ብዙ ማህበረሰባችን ውስጥ አነቃቂ የሚባሉ ሰዎችንም አንድ ላይ ሰብስበን በጣም ጠቃሚ የምንለውን ኮንቨርሴሽን ስለ ፌሚሳይድ ማድረግ የቻልንበት ኢቨንት ነው።
በተጨማሪም በሜትር አገልግሎት በሚሰጡ ታክሲዎች ላይ ሴቶች ጥቃት እንዳያጋጥማቸው ማድረግ ስለሚገባቸው ጥንቃቄ ዘመቻዎች ማካሄዳቸውንም ነው ሀና የምትገልጸው።
ምንሰራቸው ጥናቶች ሁልጊዜ ረዘም ላለ ጊዜ የሚካሄዱ ሳይሆኑ አሁን ላይ ያለው ሁኔታ ምን ይመስላል ተግባራዊ ሁኔታውን ምንም እንዳስስበትም አለ እና በቅርቡ ከራይድ ሂሊንግ ሰርቪስስ ጋር ባደረግነው ዳሰሳ ብዙ ሴቶች እነዚህን ሰርቪሶች በሚጠቀሙበት ጊዜ ጥቃት እንደሚደርስባቸው ማየት ችለን ነበረ። ትራንስፖርት፣ የራይድ ትራንስፖርቶች ላይ ሜትር ታክሲዎችን በሚጠቀሙበት ጊዜ እና ከዚህ ጋር የተያያዘ ደግሞ ካምፔን ረንም አድርገን ነበረ እነዚህ ጥቃቶች እንዲቆሙ። ከዛ ደግሞ እነዚህን ሰርቪስ ፕሮቫይድ የሚያደርጉ ድርጅቶች ደግሞ በቂ የሆነ የድጋፍና ከለላ እንዲያደርጉላቸው ለወጣት ሴቶች ለማድረግ ሞክረን ነበረ ማለት ነው። ብዙ ሴቶች ታሪካቸውን በራሳቸው ፈቃደኝነት እየላኩልን ነበረ እና ብዙ ይህንን ውጤት መሰብሰብ መቻሉ ለራሱ ለኛ ትልቅ ነገር ነበር፣ እነዚህም መረጃዎች ማግኘት መቻል። በተመሳሳይ ሁኔታ ደግሞ ብዙ የማህበረሰባችን ክፍሎችም ይሄ ነገር እንደሚደረግ አናውቅም ነበር እና እነዚህ አይነት ጥንቃቄዎችን እንወስዳለን የሚሉ ሪስፖንሶችን ሰጥተውናል። ከሁሉም በተጨማሪ ደግሞ የትራንስፖርት አቅራቢዎች ደግሞ እኛ እንደዚህ አይነት ሴፍቲያችንን በዚህ መልኩ እናሻሽላለን ያሉን ሁኔታ ነበረ። ለዛ ከሁሉም ቦታ ፖዘቲቭ የሆነ ሪስፖንስ ያገኘንበት ሙቭመንት ወይም ካምፔን ነበር።
ከአራት ዓመት በፊት በወጣትና አዲስ ምርቆች የተቋቋመው አዲስ ፓወር ሃውስ ከአጅሪት ጎን ለጎን የተለያዩ ፖሊሲ አውጪዎችና ከሴቶች ጋር የሚሰሩ ተቋማት ለግብአትነት የሚጠቀሟቸውን ከስርዓተ ጾታ ጋር የተያያዙ ጥናቶችንም ያካሂዳል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ።
የሷ ድምጽ የተሰኘውን ዘገባችንን ዘወትር ረቡዕ ምሽት የሚቀርበውን ዘገባችንን ነው የሰማችሁት። በሚቀጥለው ሳምንት በሌላ ዘገባ ኤደን ገረመው ትመለሳለች። ለዛሬ ወደ ተከታዩ ዘገባ እናልፋለን። ወደ አዲስ አበባ ነው የምንወስዳችሁ። የአውሮፓ ፊልም ፌስቲቫል በአዲስ አበባ እየተካሄደ ነው። የአውሮፓ ፊልም ፌስቲቫል በአዲስ አበባ ከተማ በዝነኛው የቼክ ሪፐብሊክ አትሌት ኤሚል ዛቶፒክ ህይወት ላይ ያተኮረ ዛፒክ ፊልም በመክፈቻው ስነ ስርዓት ላይ በታየበት ዝግጅት ተከፍቷል። በአጠቃላይ 2 ተጋባዥ የኢትዮጵያ ፊልሞችን ጨምሮ 28 ፊልሞች ለእይታ እንደሚበቁም ታውቋል። ፊልሞቹ ሰዎች እርስ በእርስ እንዲተዋወቁ የማድረግም አቅም አላቸው ያሉት በአፍሪካ ህብረት የአውሮፓ ህብረት አምባሳደር ሃቪየር ኒኞ ፔሬስ የፌስቲቫሉ ዓላማ ሰዎችን ይበልጥ በማቀራረብ መተባበርን ማጎልበት እንደሆነም ገልጸዋል። ኬኔዲ አባተ ዝርዝር አለው።
የዘንድሮው የአውሮፓ ፊልም ፌስቲቫል ባለፈው ሳምንት አርብ ጥር 23 ቀን ሲከፈት በአዲስ አበባ ከተማ አዲሱ የኢትዮጵያ ንግድ ባንክ ህንጻ ግቢ ውስጥ በነበረው የመክፈቻ ስነ ስርዓት ላይ ዲፕሎማቶች፣ አትሌቶች፣ አርቲስቶች እና ሌሎችም ተጋባዦች የቀይ ምንጣፍ አቀባበል ተደርጎላቸዋል። በኢትዮጵያ የአውሮፓ ህብረት አመታዊ የባህል ሁነት የሆነው የፊልም ፌስቲቫሉ ዘንድሮ 28 ፊልሞች ለእይታ የሚቀርቡበት ሲሆን ዛቶፔክ የመክፈቻው ፊልም ነው። ፊልሙ በሄልሲንኪ ኦሎምፒክ 3 የወርቅ ሜዳሊያዎችን ባሸነፈው የቼክ ሪፐብሊክ አትሌት ኤሚል ዛቶፔክ ህይወት ላይ የሚያጠነጥን ነው። በአትሌቱ የስፖርትና ሌሎች የህይወት ውጣ ውረዶች ላይ ትኩረት ያደረገው ይህ ፊልም የ2 ሰዓት ከ11 ደቂቃ ርዝማኔ ያለው ሲሆን ዓለም አቀፍ ሽልማትም አሸንፏል። የፊልም ፌስቲቫሉ ከስነ ጥበብ ያለፈ ፋይዳ አለው የሚሉት በአፍሪካ ህብረት የአውሮፓ ህብረት አምባሳደር ሃቪየር ኒኞ ፔሬዝ ሰዎችን ማቀራረብና ትብብርን ማጎልበት የዝግጅቱ ዓላማ እንደሆነ ገልጸዋል።
This is a very significant event. I would say politically, artistically, emotionally.
ከፖለቲካም ከስነ ጥበብም ስሜትን ከመያዝም አንጻር ይህ በጣም አስፈላጊ ዝግጅት ነው። ምክንያቱም ያሁኑ 20ኛው ዝግጅታችን ነው። በዚህ አመት ከ20 የአውሮፓ ህብረት አባል ሀገራትና 4 ተጋባዥ ሀገሮች 28 ፊልሞች እናሳያለን። ይህንን የምናደርገው ፊልሞችና ሲኔማዎች እርስ በርስ እንድንተዋወቅና እንድንተባበር ለማበረታታት አቅም አላቸው ብለን አጥብቀን ስለምናምን ነው። የሰዎች ስቃይ፣ ደስታ፣ ተስፋ፣ ብስጭት ሁሉም ተመሳሳይ መሆናቸው በፊልሞች እንረዳለን። ኢትዮጵያ ውስጥ ብንሆን፣ በስፔን፣ በአውስትራሊያም ሆነ በአሜሪካ ብንሆን ሁላችንም አንድ ነን። ፊልሞች ይህንን እንድንረዳ የሚያደርግ አቅም አላቸው። ለምሳሌ በፍጥነት የመሮጥና የነጻነት ፍላጎት ያለው የቼክ ሪፐብሊክ ሯጭ ዛቶፒክ ላይ ያተኮረ ፊልም ብዙ ኢትዮጵያውያን አትሌቶች ባሉበት እናሳያለን። ስለዚህ እርስ በርሳችን እንዴት መማማር፣ መደማመጥና ተባብረን መስራት እንዳለብን ፊልም ትልቅ መልእክት አለው።
በ20ኛው የአውሮፓ ፊልም ፌስቲቫል ላይ ለእይታ የሚቀርቡት ፊልሞች ከኢትዮጵያ ባህልና ማህበረሰብ ጋር የሚጣጣሙ መሆናቸውን ያስረዱት ደግሞ በአፍሪካ ህብረት የአውሮፓ ህብረት ልዑክ የፕሬስ መኮንን ብሩክ ፈለቀ ናቸው።
ይሄ ፊልም ፌስቲቫል ላለፉት 20 ዓመታት እንዲሁም ከዛ በላይ ሳይቋረጥ እንዲሁም በኮቪድ ጊዜ ራሱ ሳይቋረጥ ቨርቹዋሊ ያሳየነው ፕሮግራም ነው። በጣም የታወቀ በአውሮፓ ህብረት ውስጥ በሁሉም ዴሊጌሽኖቻችን በአፍሪካ እንኳን ከ40 በላይ ዴሊጌሽኖች አሉ። በየአመቱ የአውሮፓ ህብረት ፊልሞች በቅርብ ጊዜ የወጡ ፊልሞች ጥሩ መልእክት ያላቸው ለቤተሰብ የሚሆኑ ፊልሞችን ይዘን የምንቀርብበት የካልቸር ፕሮግራም ነው። ይሄንን የፊልም ቅንብሮች በአብዛኞቹ የራሳቸው ሜምበር ስቴትስ የውጭ ጉዳይ ሚኒስትሮች መርጠው ለኢትዮጵያ ኮንቴክስት ለኢትዮጵያ ባህል ይሆናሉ ብለን የምናስባቸውን ፊልሞች ይዘን የምንመጣው።
የዘንድሮ የፊልም ፌስቲቫል እየተካሄደ ያለው የአውሮፓ ህብረት ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነት የጀመረበት 50ኛ ዓመት እንዲሁም ከአፍሪካ ህብረት ጋር 25ኛ ዓመት የዲፕሎማሲ ግንኙነቱ እየተከበረ ባለበት ወቅት ነው። በዚህም ምክንያት የዘንድሮ ፊልሞች በርከት እንዲሉ መደረጉን አቶ ብሩክ ተናግረዋል። በተጋባዥነት የፌስቲቫሉ አካል የሆኑ የኢትዮጵያ ፊልሞች እንዳሉም ገልጸዋል።
ካለፉት 20 ዓመታት ጀምሮ ይሄን ፕሮግራም ስናካሄድ ከትንሽ ቁጥር ጀምሮ እያደገን የመጣው አሁን ላይ ከ23 ፊልሞች በላይ ነው የምናቀርበው። እንዲሁም ተጋባዥ ከአውሮፓ ህብረት ውጪ ያሉ ፊልሞችን ከዩክሬን፣ ከአርሜኒያና ከዩናይትድ ኪንግደም ራሱ ይዘን መጥተናል። የኢትዮጵያ ፊልሞችንም በተቻለ ለማካተት ሞክረናል። ዘንድሮ 2 ፊልም እናቀርባለን። እንዲሁም አንዱ ለመጀመሪያ ጊዜ ነው በኢትዮጵያ የሚታየው።
የፌስቲቫሉ አካል የሆኑት ፊልሞች ለአምስት ሳምንታት በጣሊያን የባህል ማዕከል መታየት የሚቀጥሉ ሲሆን የፈረንሳይኛ ቋንቋ ያላቸው ፊልሞች ደግሞ በፈረንሳይ የባህል ማዕከል እንደሚታዩ ታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የረቡዕ ምሽት የአማርኛ ቋንቋ ዝግጅታችን ነው። አሁን ሰዓታችን እየተጠናቀቀ ነው። ለመጨረሻ የያዝነው የመጨረሻ ዘገባችን ነው የሚቀረው፣ ወደዛ ወስዳችኋለሁ። የኢትዮጵያ መንግስት የብር ምንዛሬ ለውጥ ፖሊሲ በሀገሪቱ አጠቃላይ ዕዳ ላይ ጭማሪ እንዲከሰት ማድረጉን የገንዘብ ሚኒስቴር ያወጣው አመታዊ የዕዳ ትንተና ሪፖርት ያሳያል። በሌላ በኩል ዓለም አቀፍ የገንዘብ ተቋም IMF የኢትዮጵያ ኢኮኖሚ ፖሊሲ ለውጡ በኋላ በጥሩ ሁኔታ እየሄደ ነው ሲል ሰሞኑን ባወጣው የግምገማ ጽሑፍም መግለጫ አስታውቋል። በዚህ ጉዳይ ላይ የአሜሪካ ድምጽ ያነጋገራቸው የፋይናንስ ምጣኔ ሀብት ባለሙያ ዶክተር አብዱል መናን መሐሙድ በበኩላቸው ሀገራዊ የዕዳ ምጣኔው ከፖሊሲ ለውጥ በኋላ በጨመሩ የሚጠበቅ መሆኑን ገልጸው መንግስት ይህንን ለመቋቋም የሚያስችልና ሀገራዊ ምርታማነትን የሚያሳድግ አካሄድ አልተከተለም ሲሉ ተችተዋል። ይህን ዘገባ ከዚህ ቀደም አሰምተናችሁ ነበር። ዛሬ በድጋሚ እንደሚከተለው ይቀርባል።
የገንዘብ ሚኒስቴር በቅርቡ ይፋ ባደረገው አመታዊ የዕዳ ትንተና ሪፖርቱ የሀገሪቱ አጠቃላይ የሀገር ውስጥና የውጭ ዕዳ 68.8 ቢሊዮን ዶላር መድረሱን አስታውቋል። ከዚህ ውስጥ 28.8 ቢሊዮን ዶላሩ የውጭ ዕዳ ሲሆን ከፍተኛው 40 ቢሊዮን ገደማ ዶላር የሚሆኑ ብድር ደግሞ የሀገር ውስጥ ነው። አጠቃላይ ዕዳው ባለፈው ዓመት ተመሳሳይ ጊዜ ከነበረበትም የ7.5% እንዲሁም ከአምስት ዓመታት በፊት ከነበረው ጋር ሲነጻጸር ደግሞ የ23.6% ጭማሪ ማሳየቱንም ሪፖርቱ ይጠቅሳል። የፋይናንስና ምጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድ ባለፉት አምስት ዓመታት በተለይም የሀገር ውስጥ ዕዳ እየጨመረ መምጣቱን ይናገራሉ።
በአምስት ዓመት ውስጥ ከፍተኛ ሁኔታ እኮ ነው የምልህ። የውጭ ሀገር የንግድ ብድር አንበደርም፣ ያው ማዕቀብም ተጥሏል። ለማቀፍ ተቋማት ለሌሎችም ሀገሮች ብድር እንዳናገኝ በጦርነቱ ምክንያት። ስለዚህ መንግስት ያደረገው ከፍተኛ የሆነ የብር ህትመት ነው ያካሄደው ባለፉት አምስት ዓመታት ውስጥ። ይሄ ነገር ግን በጣም ለከት የሌለው የዋጋ ግሽበት ያው በታሪካችን አለ አይተነው ማናውቀው የዋጋ ግሽበት ስላስከተለብን በተከታታይ አመታት ማለት ነው። መንግስትም ይህን ነገር ለመቀነስ ካስታወስክ አጭር ብሔራዊ የገንዘብ ፖሊሲ ፕሬስ ሪሊዝ አውጥቶ ነበረ 2023 ኦገስት ላይ። ከዛ በኋላ አቋሙን አሳወቀ። አንድ ባንኮች ብድር የምታበድሩትን መቀነስ መቻል አለባችሁ፣ በዚህ መጠን የብድር እድገታችሁን፣ እንደዚሁም ደግሞ ብሔራዊ ባንክ ለመንግስት የሚያበድረውን ገንዘብ ወደ 1/3 አወርደዋለሁ አለና ከዛ በኋላ ያለው ግን ከጁን 2023 በኋላ ያለው ግን መቀነስ ነገር በጣም ታይቷል እንደተባለው። ብሔራዊ ባንክ እንደገባልን ቃል አይመስለኝም ቁጥሩን ሳየው።
ባለፉት አምስት ዓመታት የአገሪቱ ዕዳ በተለይም የአገር ውስጥ ብድር ማሻቀቡ ላይ የሚስማማው የገንዘብ ሚኒስቴር ሪፖርት የፌዴራል መንግስት እንደ ግምጃ ቤት ሰነዶች መካከለኛ የክፍያ ጊዜ የተቀመጠላቸው ቦንዶችንና ቀጥተኛ ብድሮችን አብዝቶ መውሰዱን በምክንያትነት አስቀምጧል። እስከ ሰኔ 2016 ዓ.ም ድረስ ባለው ጊዜ ውስጥ የአገሪቱ አጠቃላይ ዕዳ ከአገር ውስጥ ጠቅላላ ምርት ወይም ጂዲፒ ያለው ድርሻ 33.9% መድረሱንና ከዚህም የአገር ውስጥ ዕዳ የጂዲፒውን 19% እንዲሁም የውጭ ደግሞ 13.9% ድርሻ እንዳለው ይጠቁማል። ዶክተር አብዱል መናን መንግስት የወሰደው የብርን የመግዛት አቅም የማዳከም የፖሊሲ ውሳኔ በዕዳው ጭማሪ ላይና ከአገር ውስጥ ጠቅላላ ምርት ንጽጽር ጋር ለተፈጠረው ልዩነት አንዱ ምክንያት መሆኑን ይጠቅሳሉ።
ትክክል ነው። ባለፈው አምስት ዓመታት ውስጥ 50 ምናምን ቢሊየን በዶላር ወደ 69-68 ቢሊዮን ዶላር የውጭ አጠቃላይ የሀገሪቱ ዕዳ ጨምሯል። ምንም ጥርጥር የለውም። ዕዳ ሁሉ ይጨምራል፣ በየጊዜው ይጨምራል። ዕዳው መጠኑ ምን ያህል ጨመረ ነው እንጂ በየጊዜው ዕዳ መጨመሩ አይቀርም። መንግስት በተበደረ ቁጥር፣ በጀት ክፍተቱ አለበት ቁጥር እና ያ እንደተጠበቀ ሆኖ በጣም የሚያስገርመው የአገሪቱ የአጠቃላይ ምርት አሰላል ላይ ግን ወደ ዶላር ሲቀየር በጣም መሰረታዊ ለውጥ አምጥቷል። ከዚህ በፊት የኢትዮጵያ መንግስት የኢትዮጵያ ብር ከዶላር ጋር ሲነጻጸር ያለው ዋጋ 57 ብሎ ነው የሚተምን የነበረው። ስለዚህ በብር የተሰላውን የሀገሪቱን አጠቃላይ ገቢ ምርት ማለት ነው በ57 ብር ያካፍለዋል። አሁን ወደ ገበያ ስርዓት ሲገባ 125 ሲገባ ያንን ራሱን ቁጥር በ125 ስታካፍለው በከፍተኛ ሁኔታ ከግማሽ በታች ነው የሆነው። ከ200 ቢሊዮን ዶላር በላይ የነበረው ወደ 100 ቢሊዮን የወረደው። ይሄ አጠቃላይ ለኢትዮጵያ ሕዝብ የሚያመጣው ለውጥ የለም። በዕለት ተዕለት ሕይወቱ ምንም የተለየ በ10 ዶላርም አካፈልከው፣ በ100 ዶላርም አካፈልከው፣ በ500 ዶላርም አካፈልከው ለመንግስት ግን የሚጠቅመው ለፕሮፓጋንዳ ይጠቀምበት ነበር። 200 ቢሊዮን ዶላር አልፏል ገቢያችን ይህን ያህል ደርሷል። አርቲፊሻል በሆነ ተመን ስለነበረ ከዚህ በፊት የነበረው ለህብረተሰቡ ሕይወት ግን ምንም ለውጥ የሚያመጣው ነገር የለም።
በሌላ በኩል ዓለም አቀፉ የገንዘብ ተቋም IMF የኢትዮጵያን ኢኮኖሚ ማሻሻያዎች ለመደገፍ በሚል 248 ሚሊዮን ዶላር ተጨማሪ ብድር መልቀቁን ባስታወቀበት የቅርብ ጊዜ መግለጫው የኢትዮጵያ መንግስት ከIMF ጋር በተስማማው መሰረት ሪፎርሙን ወይም ማሻሻያውን እየተገበረ መሆኑን ገልጿል። ተቋሙ የኢትዮጵያን ኢኮኖሚ የሚገመግመው እንዳበዳሪ ነው የሚሉት ዶክተር አብዱል መናን ግምገማው ሀገራዊ ነባራዊ ሁኔታንም በትክክል ላይ ገልጽ እንደሚችል ይናገራሉ።
ክለላ ደግሞ ስናስቀምጠው IMF የኢትዮጵያ መንግስት አጥንቋል ማለት ይቻላል። የተወሰኑ ነገሮች መስራት አለባቸው ቢባልም ግን አጠቃላይ የስምምነቱ ላይ የተካተቱ ነገሮች በቁጥርም በአሃዝም የተካተቱ ነገሮች እንደዚህም በፖሊሲ ደረጃ የተተገበሩ የተባሉ ነገሮች ጥሩ ሁኔታ እየሄዱ ያሉ ነው የሚል ግምገማ ነው ያሰፈረው። ለምሳሌ ማስቀመጥ እንችላለን። አንድ ወጪ ምንዛሪ ስርዓትን በተመለከተ የኢትዮጵያ መንግስት በፈረንጆች አቆጣጠር በጁላይ አምና 2024 ላይ መተግበር ጀምራ ከዛ በኋላም በገበያ መመራት ሄዶ ብሔራዊ ባንክ መስመር ለማስያዝ ሄደበት የብሔራዊ ባንክ ማሻሻያ አዋጅ የባንክ ማሻሻያ አዋጅ የብሔራዊ ባንክ የገንዘብ ፖሊሲ ማዕቀፍ እነዚህ ነገሮችን በተመለከተ ብዙ ነገሮችን ታስሷልና አድንቋል። መስተካከል አለበት ያለው ይሄ ሴፍቲ ኔትን በተመለከተ የኢትዮጵያ መንግስት ወደ ተግባር አልገባም። ከIMF ጋር በተነጋገሩት ወይም በተስማሙት ሰነድ ላይ ፖሊሲ ለውጡ ምክንያት ወይም በማሻሻያው ምክንያት ኢኮኖሚ ጉዳት ሊደርስባቸው የሚችሉ ህብረተሰብ ክፍሎችን የሚደገፉበት ፍርአት መኖር አለበት የሚል አለና ድጎማ ድጋፍ መደረግ አለበት የሚል ነገር አለ። የኢትዮጵያ መንግስት እሱን በፍጥነት በሚፈልገው ደረጃ አልገባም። ያው ፍርአት መዘርጋት ያስፈልጋል በሚል ጠቅሶታል። እሱን አበዳሪ ስለሆነ ከአበዳሪ አይን ነው የሚያየው። አበዳሪ አይን ነው የሚያየው። አበዳሪ ያስቀመጠው ቅድመ ሁኔታዎች ከተሟላለት ጥሩ ነው እያለ መሄድ ነው። ህብረተሰቡ ደግሞ ሌላ ነው። አየህ እንደ አበዳሪ ነው እያየህ ያለው IMF እንጂ በቀላሉ እኮ የነዳጅ ዋጋን መጥቀስ ይቻላል። የሀገሪቱ የእዳን መግለጽ ይቻላል። እዳ ስለ የውጭ እዳ በብር ሲመነዘር መግለጽ ይቻላል። ብዙ የመንግስት የልማት ድርጅቶች በውጭ ሀገር የተበደሩ በውጭ ሀገር ገንዘብ የተበደሩ እዳቸው እጥፍ ነው የሆነው። በቀላሉ ከ57 ብር ይሰላ የነበረ እዳ አሁን ወደ 105 ብር ሲገባ እዳቸው ከፍ ብሏል። ኢምፖርት የሚደረጉ እቃዎች እንደ ነዳጅ ያለ በከፍተኛ ሁኔታ ጨምሯል እና ኢኮኖሚው ተቀዛቅሷል። ያው መቀዛቀዝ የጀመረው መቼም ከስምምነቱ በፊት ነው፣ ግን ነገሩን የምታይበት ቦታ ይወስነዋል። IMF ከራሱ አኳያ አይቶታል። ከተስማሙት ስምምነት አኳይቶ ጥሩ ነው አለ። ሌላው ደግሞ ህብረተሰቡ ደግሞ የሚያልፍበት ሌላ ነው እና የታየበት አንግል ነው የሚወስነው ባይ ነኝ።
መንግስት የተቋሙን ጥያቄዎች ለመመለስ አዳዲስ የሚጣሉ ግብሮችን ጨምሮ እየወሰዳቸው ያሉ ኢኮኖሚያዊ እርምጃዎች የማህበረሰቡን ኑሮ እያከበደ ነው ሲሉም ዶክተር አብዱል መናን ይተቻሉ።
ፖሊሲዎቹ እየተገበሩ ነው፣ ምንም ማድረግ አንችልም፣ ተበዳሪ ነን፣ ችግር ላይ ነበርን። ብዙ ችግሮች፣ ኢኮኖሚ ችግር ዛሬ እያየኋቸው የነበሩ ሪፖርቶች ነበሩና እንደው ቀጥታ ከዚህ ጋር ግንኙነት ስለሌለው ልተው እና ኢኮኖሚው ችግሩ ደግሞ ለመፍትሄ ደግሞ ተብለው የቀረቡ ሀሳቦች ሲተገበሩ የራሱ የጎንዮሽ ጉዳት ይኖረዋል። አሁን ችግሩ ለምሳሌ እነዚህን ለምሳሌ ከIMF ጋር ተስማማ ናቸው። ለምሳሌ የግብር መጨመርን በተመለከተ ግብሮች እየመጡ ነው ህብረተሰቡ ላይ። በተዳከመ ኢኮኖሚ ላይ ግብር ደግሞ ህብረተሰቡ ላይ ሲጨምርበት በጣም ኑሮ ነው የምታከብድበት። አሁን ይሄንን ለመወጣት የምታደርገው ሌሎቹ ኢኮኖሚውን የሚያነቃ እርምጃ መውሰድ መቻል አለብህ። አብሮ ለምሳሌ ሰላምን ማስፈን፣ የመንግስትን ተቋማት ሪፎርም ማድረግ፣ የግሉ ሴክተር በጣም እንዲበረታታና ህብረተሰቡ እንዲሰራ ገቢው እንዲጨምር ማድረግ መቻል አለብህ። የሚመጣውን ግብር እንዲቋቋመው ኢኮኖሚው ተዳክሞ ከእንደገና ግብር ክፈል ስትለው የበለጠ ህብረተሰቡን ኑሮ ነው የምታደቀው። እና የኢትዮጵያ መንግስት ብዙም ያስደስትና የተለየ ነገር ሲያደርግ አላየሁ።
የአሜሪካ ድምፅ በዚህ ጉዳይ ላይ የመንግስት ምላሽ ለማካተት የገንዘብ ሚኒስቴር ኃላፊዎችን ለማነጋገር ጥረት ያደረገ ቢሆንም ምላሽ ባለመስጠታቸው ማካተት ሳንችል ቀርተናል። የኢትዮጵያ መንግስት በበኩሉ ሀገሪቱ መሰብሰብ ካለባት የግብር ገቢ ከአካባቢው ሀገራት ጋር ሲነጻጸር የምትሰበስበው አነስተኛ መሆኑን በመጥቀስ አዳዲስ የሚጥላቸው ግብሮች ይህን ለማሳደግ ያለ መሆናቸውን ያነሳል። ከሁለት ሳምንት በፊት የጸደቀው የንብረት ታክስ አዋጅን በተመለከተ በተወካዮች ምክር ቤት አባላት ለተነሱ ጥያቄዎች ምላሽ የሰጡት የምክር ቤቱ የመንግስት ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌም ይህን አብራርተዋል።
ኢኮኖሚው ከሚያመነጨው ሀብት በአግባቡ ታክስ እየሰበሰበች አይደለም። ይህ ሁኔታ በጥናት ላይ የተመሰረተ በአግባቡ ኢኮኖሚው ከሚያመነጨው ሀብት ታክስ ተሰብስቦ ፍትሃዊ የሀብት ክፍፍል እንዲኖር መሰራት አለበት። መንግስት የሚያቀርባቸውን ደግሞ አገልግሎቶች መሰረተ ልማትን ጨምሮ የሚሰራው ስራ መሻሻል አለበት። ይሄ ካልሆነ ፍትሃዊ የሀብት ክፍፍልም ከማረጋገጥ አኳያ ችግር ነው የሚሆነው። መንግስትም ብቃት ያለውን አገልግሎት ከማቅረብ አኳያ ችግር ነው የሆነ ያለውና በዚህ ምክንያት ኢኮኖሚው ከሚያመነጨው ሀብት መንግስት በብቃት ታክስ መሰብሰብ አለበት ተብሎ እኮ በዚህ ምክር ቤት ላይ በተደጋጋሚ ተቀምጧል።
ካምሌ 2016 ዓ.ም ተመረጀ ጀምሮ እየተገበረ ያለው የምንዛሪ ፖሊሲ ለውጥ ያንድን የዶላር ዋጋ ከነበረበት 57 ብር ወደ 125 ብር በጥፍ እንዲያድግ አድርጓል። ይህን ተከትሎ የኑሮ ውድነት መባባሱን ነዋሪዎች የገለጹ ሲሆን መንግስትም ይህን ሲያስተባብል ቆይቷል። ዓለም አቀፉ የገንዘብ ተቋም IMF በበኩሉ በግምገማው የጥቁር ገበያ ጫና በከፍተኛ ሁኔታ መቀነሱንና ይህም የአገሪቱን የምንዛሪ ክምችት እንዲሻሻል ማድረጉን ገልጿል። ይሁንና አሁንም መንግስት የበጀት ጉድለትን ለመሙላት ተጨማሪ አገር ውስጥ ብድር በመውሰድ ወደ ገበያው ካሰራጨ ግን የኑሮ ውድነቱን ሊያባብስ እንደሚችል አስጠንቅቋል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
የተከበራችሁ አድማጮች ለምሽቱ የያዝናቸው ዝግጅቶች ተጠናቀዋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ኤልያስ አስማረ ከስቱዲዮ ስርጭቱን አቀናብሮልናል። በነገው ምሽት ዝግጅታችን እንገናኛለን። ሰላም፣ በደህና እደሩ። Thank you.